ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች የዕለተ ረቡዕ ጳጉሜ 3 2013 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህ መሃል
የከለጸው
ሻክፍሪል ማርኔራ ጦርነትና በኮሮና ትምህርት ስለ ተዋረደ
የሰባተኛ ክፍል ተማሪ ነበርኩ። በጦርነቱና በኮሮና ቫይረስ ወረርሽኝ ምክንያት ትምህርት አቋርጠን ቆይተናል። በጦርነቱ በጣም ተረብሸን ነበር።
በትግራይ ክልል ተቋርጦ የቆየው የመደበኛ የመማርና የማስተማር ሂደት በአዲሱ የትምህርት ዘመን እንደሚጀምር የትግራይ ትምህርት ቢሮ ገልጿል። በዚህ ዙሪያ ወላጆችና መምህራንን አነጋግረናል።
እየሰራን ያው ጥሩ ቲም ይዘን በተደጋጋሚ ውጤታማ የሆነባቸው በክብድም ማንሳት የዋንጫም በሶስት ሁለት የኢትዮጵያ ሻምፒዮናዎች የዋንጫ ባለቤት ሁሉ የሆነበት ነበረ።
አሁን ደግሞ የሰማችሁት በድሬዳዋ የቦክስ ክለብ አሰልጣኝ የሆነውን ኤፍሬም ነጋሽን ነው። የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያለውን ሙዚቃ እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥና ከውጭ እያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው።
አድማጮች በድጋሚ እንደምን አምሽታችኋል። ሰኞ ዕለት በምዕራብ ኢኳቶሪያል የአምስት ሰዎች ህይወት ማለፉን ተከትሎ በደቡብ ሱዳን ያለው የተባበሩት መንግስታት ልዑክ UNMISS በደቡብ ሱዳን ያሉ ወታደራዊና ፖለቲካዊ አመራሮች ግጭት እንዲያቆሙ ጥሪ አደረገ። የደቡብ ሱዳን ህዝቦች መከላከያ ኃይል ቃል አቀባይ የሆኑት ሜጀር ጀነራል ሉል ሮአ ኮአንግ ከደቡብ ሱዳን መከላከያ ኃይሎችና ከተቃዋሚ የትብብር ኃይሎች የተውጣጣ ጥምር ቡድን ግጭቱን ለማስቆም ታምቡላ ወደ ተባለችው ከተማ መጓዙን አስታውቋል። የተሰራጩ ሪፖርቶች እንደሚያመላክቱት ከሆነ ግጭቱ በሱዳን ህዝቦች ነጻነት እንቅስቃሴ የተቃውሞ ወታደሮችና ጄኔራል ጀምስ ናንዶ በመባል ለሚታወቁት ጄኔራል ታማኝ በሆኑ ኃይሎች መካከል የተከሰተ መሆኑንም ጠቁመዋል። እስካሁን ድረስም አካባቢውን በማወቅ ነዋሪዎቹን ወደ ታምቡራ ከተማ እንዲሸሹ ባደረጋቸው ሁኔታ ላይ የተለያዩ ክሶች ይሰማሉ። የሱዳን ህዝቦች መከላከያ ኃይል ሜጀር ጄኔራል ኮአንግ ውጊያው በሙሉ ኃይል ሳይሆን በጥቂት ወታደሮች የተካሄደ ነው ይላሉ። ግጭቱ በሁለት ወታደሮች ኃይሎች ማዕከል ሳይሆን በሁለት ኃይሎች ማዕከል ነው ሲሉም ለአሜሪካ ድምጽ የደቡብ ሱዳን የሬዲዮ ፕሮግራም አስታውቀዋል። ይሁንና የተቃዋሚ ኃይሎች መሪ ሜጀር ጀነራል ላም ገብርኤል የተቃዋሚ ኃይሎች በግጭቱ አልተሳተፉም ይላሉ። እስካሁን ድረስም ወደ 10,000 የሚጠጉ የአካባቢው ነዋሪዎች ግጭቱን ሸሽተው ከቀያቸው መልቀቃቸውን የተባበሩት መንግስታት የደቡብ ሱዳን ልዑክ አስታውቋል። አምነስቲ ኢንተርናሽናል ትላንት ማክሰኞ ባወጣው ሪፖርት ወደ ሀገራቸው የሚመለሱ ሶሪያውያን በሶሪያ የደህንነት ኃይሎች እስራት፣ ግርፋትና መሰወር እንደሚደርስባቸው በመግለጽ ወደ ሶሪያ መመለስ ለደህንነት አስጊ መሆኑን አረጋግጫለሁ አለ። ወደ መቃብራችሁ እያመራችሁ ነው ወይም you are going to your days ተብሎ በተጠራው ሪፖርት ላይ እንደ አውሮፓውያን አቆጣጠር ከ2017 አጋማሽ አንስቶ እስከ 2021 ዓ.ም ጸደይ ወር ድረስ በሶሪያውያን የደህንነት ኃላፊዎች 13 ህጻናትን ጨምሮ በ66 ተመላሾች ላይ ጥናቱን ያካሄደበትን መረጃ በሪፖርቱ ላይ አጠናቅሯል። ከነዚህ መካከለም 5 ሰዎች በእርስ በርስ ጦርነት ወደ ተበጣበጠችው ሀገራቸው ከተመለሱ በኋላ በእስር ላይ ያሉ ህይወታቸው ማለፉና ሌሎች 17 ሰዎችም በጉልበት እንዲሰወሩ መደረጋቸውንና ያሉበት አለመታወቁንም አካቷል። ሪፖርቱ በተጨማሪም ሶሪያ ለደህንነት ምቹ ናት ያሉ ሀገራትን ተቃርኖ የቆመ ሲሆን ዴንማርክ፣ ስዊድን እና ቱርክ ሶሪያውያን ስደተኞች ወደ ሀገራቸው እንዲመለሱ በማስገደዳቸውና ደህንነታቸውን ለማስጠበቅ እየጣሩ ባለመሆናቸው አጥብቆ ኮንኗቸዋል። በተጨማሪም በአማካኝ ከፍተኛ ቁጥር ያለውን የሶሪያ ስደተኞችን የሚያስተናግዱት ሊባኖስና ጆርዳንንም ወቅሷል። በቱርክና በሊባኖስ ከፍተኛ ቁጥር ያላቸው ሶሪያውያን ስደተኞች የሚኖሩ ሲሆን መንግስታቱ ስደተኞቹ ወደ ሀገራቸው እንዲመለሱ ጫና እያሳደሩባቸውና መገለልም እየደረሰባቸው ይገኛል። ቱርክ ባለፉት 2 አመታት ጊዜ ውስጥም ከፍተኛ ቁጥር ያለው ስደተኞችን በጉልበት ወደ ሀገራቸው መልሳለች። ዴንማርክና ስዊድንም የሶሪያ ዋና ከተማዋ ደማስቀስና አንዳንድ ክልሎች ሰላማዊ ናቸው በማለት የስደተኞችን የመኖሪያ ፍቃድ እየቀሙ ይገኛሉ። በአምነስቲ ኢንተርናሽናል ተቋም ውስጥ አጥኚ የሆኑት ማሪ ፎርስቴር ሶሪያ ሰላማዊ ናት የሚል ማንኛውም መንግስት በፈቃደኝነት ለህይወታቸው የሚሰጉ ስደተኞችንና መሬት ላይ ያለውን አስፈሪ እውነታ ቸል ያለ ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የጀርመኑ የውጭ ጉዳይ ሚኒስትር ሄኮ ማሽ ሌሎች አጋር ቡድኖች ጋር በመሆን ሲሆን ዛሬ አውሮፓ አፍጋኒስታን በታሊባን ከተያዘች በኋላ ለሀገሪቱ የሰብአዊ ድጋፍ ስለሚደረግበት ሁኔታ ላይ እየተወያዩ ነው። የዩናይትድ ስቴትስ የውጭ ጉዳይ ቢሮ ከስብሰባው መጀመር በፊት ባወጣው መግለጫ የዓለም አቀፉ ማህበረሰብ ምላሽና የታሊባን ቃል ኪዳንን የመጠበቁ ጉዳይ የስብሰባው አንድ የመወያያ ርዕስ እንደሚሆን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኳታር ወደ ጀርመን ከማቅናታቸው በፊት ታሊባን ህጋዊ የጉዞ ሰነድ ያላቸውና ሀገሪቱን መልቀቅ የሚሹ አፍጋኒስታናውያንን ለማስወጣት የገባውን ቃል እንዲያከብር አሳስበዋል። ከዚህ በተጨማሪም የውጭ ጉዳይ ቢሮ በዛሬው ስብሰባ ላይ በአፍጋኒስታን ስላለው የሰብአዊ መብቶችና የጸረ ሽብር ጦርነቱን በተመለከተ ውይይት እንደሚደረግም አስታውቋል። ኩባ በዓለም የጤና ድርጅት እውቅና ያልተሰጠውና በሀገሪቱ የሚመረት የኮቪድ-19 ክትባትን ከሁለት ዓመት ዕድሜ ጀምሮ ላሉ ህጻናት መስጠት መጀመሯን ሰኞ ዕለት አስታወቀች። በሀገሪቱ የመንግስት ሚዲያ ላይም 90% የሚሆነው ህዝቧን ለማስከተብ ቅስቀሳ እያደረገች ነው። የመንግስት መረጃዎች እንደሚያሳዩት ግማሽ የሚሆነው የሀገሪቱ ዜጎች የመጀመሪያውን ዙር ክትባት የወሰዱ ሲሆን 1/3ዎቹ ደግሞ ሁለቱንም ተከትበዋል። ላለፉት 7 ቀናትም በሀገሪቱ በአማካኝ 7000 ሰዎች በኩባ በየቀኑ በቫይረሱ መያዛቸውን የጆን ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ጠቁሟል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮሳት ላይ ታገኙናላችሁ። አስተያየት ካላችሁ የፌስቡክ ገጻችንን አት ቪኦኤ አምሃሪክን በመጠቀም አስተያየቶቻችሁን አድርሱን። አሁን ወደ ቀዳሚው መሰናዷችን እንለፍ። በትግራይ ክልል ከአንድ ዓመት ከስድስት ወር በላይ ተቋርጦ የቆየው የመማርና የማስተማር ሂደት በአዲሱ የትምህርት ዘመን እንደሚጀምር የትግራይ ክልል ትምህርት ቢሮ አስታውቋል። ትምህርት ለመጀመር ትምህርት ቤቶች ምዝገባ የጀመሩ ሲሆን በጉዳዩ ላይ የተማሪዎች የወላጆችና የመምህራንን አስተያየት አሰባስቦ ሙሉጌታ ጽብሀ ተከታዩን ዘገባ ልኮልናል።
በኮሮና ቫይረስ ወረርሽኝ ምክንያት በ2012 ዓመተ ምህረት መጋቢት ወር በትግራይ ክልል የተቋረጠው የመደበኛ መማር ማስተማር ሂደት እየተጓደደ ባለው ዓመትም በተከሰተው ጦርነት ሳይካሄድ ቀርቷል። የትግራይ ተማሪዎች የትምህርት ቤት ደጅ ሳይረግጡ አንድ ዓመት ከመንፈቅ ከቆዩ በኋላ በቀጣዩ አዲስ ዓመት ትምህርት እንደሚጀምር የክልሉ ትምህርት ቢሮ ገልጿል። ፍሳ ደስታ ዓለም ትምህርት ለመቀጠል እንደተመዘገበ ይናገራል። የ7ኛ ክፍል ተማሪ እንደሆነ የገለጸው ፍሳ ትምህርት ሳይቋረጥ ቢቀጥል ኑሮ 9ኛ ክፍል ይደርስ እንደነበር ነው የተናገረው። አሁን ትምህርት ይጀምራል መባሉ እንዳስደሰተው ነው የገለጸው።
ሻይ ክፍል ማርኔራ ጦርነትና በኮሮና ትምህርት ስለተቋረጠ
የ7ኛ ክፍል ተማሪ ነበርኩ። በጦርነቱና በኮሮና ቫይረስ ወረርሽኝ ምክንያት ትምህርት አቋርጠን ቆይተናል። በጦርነቱ በጣም ተረብሸን ነበር። ወታደሮች አሉ ሲባል ውስጣችን በጣም ይረበሽ ነበር። የውጊያ አውሮፕላኖች ሲመጡም እንፈራ ነበር። እንዲሁም ሰዎች ስለ ጦርነቱ ሲያወሩ ስንሰማ እንጨነቅ ነበር። አሁን ትምህርት ይጀምራል መባሉና አካባቢያችን ሰላም በመሆኑም አስደስቶኛል።
መምህር ቢኒያም ተስፋ የተባሉ አስተማሪ በበኩላቸው በክልሉ እንዳሉ ሁሉም የመንግስት ሰራተኞች እሳቸውም ደሞዝ ላለፉት 3 ወራት እንዳልተከፈላቸው ይገልጻሉ።
ተማሪዎችም በተለያየ ሁኔታ እየነገሩ ነው። ትምህርት መቼ ነው የሚጀምረው? እንማራለን ወይ ምናምን እያሉ እኛም በቃ በሚቀጥሉት ጥቂት ቀናት ትምህርቱ እንደሚጀምር ነግረናቸዋል። እኛም ተዘጋጅተናል ለሚመጣ ሁሉ። እኛ ደሞዝ አለ ምናምን አለ ሳንል በቃ ለመማር ማስተማር ዝግጁ ሆነናል።
በሚያስተምሩበት ትምህርት ቤት ተማሪዎች እየመዘገቡ እንዳሉ ነው የነገሩን። ወይዘሮ አበበቻ ተፈልት የተባሉ ወላጅ ደግሞ 2 ተማሪ ልጆች እንዳሏቸውና በኮሮና ወረርሽኝና በጦርነቱ ምክንያት የተቋረጠው ትምህርት በልጆች ስነ ልቦና ላይ ጫና አሳድሯል ብለዋል።
ስለ ጦርነትም ስለ ኮቪድም ብዙ የሚያስጨንቃቸው ነገሮች አሉ። ልጆችም ስለሆኑ የሚሰሙት ወሬዎች አሉ እና ያንን ትራማ ይዘው ወደ ትምህርት ቤት ሲሄዱ እዛው እንዴት ነው ከትምህርቱ ጋር ኮፕ አፕ የሚያረጉት? እንዴት ነው ትምህርቱ ተዋህደው መማር ይችላሉ ወይ ካሁን በኋላ? ወይስ የሆነ ኦሪንቴሽን ተሰጥቶም ቢሆን ትምህርታቸው እንዲቀጥሉ ነው እኛ የምንፈልገው? እና እሱ አይነት ስጋቶች አሉ።
አሁን ትምርት ይጀምራል መባሉም እንዳስደሰታቸው ነው የገለጹት። በመቀለ ወሳነት አንደኛ ደረጃ ትምርት ቤት ምክትል ርዕሰ መምህር የሆኑት መምህርት አይናለም ደጀኔ በአሁኑ ጊዜ ትምርት ቤታቸው የተፈናቃዮች ማዕከል እንደሆነ ገልጸው እዛ ያሉ ተፈናቃዮች ወደ ሌላ ማቆያ እንደሚወሰዱ ተነግሮናል ብለዋል። በትምርት ቤቱ ብዙ የጎደሉ የትምርት መሳሪያዎች አሉ ብለው ጉድለቶቹን ከማህበረሰቡ ጋር ተባብረን እየሞላን ለማስተማር ተዘጋጅተናል በማለትም ነው የገለጹት።
ከሐሳብ ሲቀር ሁሉ ማስተማሪ በልብ ነው የተቀበለው። ምንም እንኳ ደሞዝ ባይከፈለንም በእግራችንም ቢሆን ተጉዘን ደክመንም ቢሆን ልጆቻችንን እናስተምራለን እና ፍቃደኝነታቸው ደስ ነው የሚለው የአስተማሪዎቻችን። ወላጅ ትምህርት ቤት መጥተው እንዲህ ችግር አለብን፣ የትምህርት ማቴሪያሎች አሉ፣ እንደዚህ እጥረት አለን፣ ግን ቢሆንም በዚህ እጥረትም ትምህርት ለመጀመር አስበናል ስንላቸው ወላጆች ሳይቀር የልጆቻችን ወንበር ሳይቀር አስይዘን እንልካለን እና በዚህ ችግር አይግባቸው፣ ያለውን ችግር ተባብረን እንፈታለን የሚል ወላጅ ነው ያለው። እና በአጠቃላይ ሲታዩ ስነ ልቦናው የአስተማሪም ይሁን የወላጅ እና የተማሪ ወደ ጥሩ ስሜት እየመጣ ነው። ትምህርት ይጀምራ ሲባል በልብ ነው።
ነሐሴ 25 2013 ዓ.ም ተምረት የተጀመረው የተማሪዎች ምዝገባ እስከ መስከረም 9 2014 እንደሚቀጥል ነው የተናገሩት። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ወደ ተከታዩ መሰናዷችን እንለፍ። በትግራይ በአማራና በአፋር ክልሎች ውስጥ የተቀያየሩት የግንባር መስመሮች ለመፈናቀል የዳረጋቸው በአስር ሺዎች የሚቆጠሩ ሰዎች የሚገኙበት ሁኔታ እጅግ የከፋ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ ICRC ባወጣው መግለጫ አስታውቋል። መጠለያዎች የተጨናነቁ መሆናቸውን፣ ተፈናቃዮቹ ለሌሎችም የአየር ሁኔታና ከጤና ጋር ለተያያዙ ችግሮች ሊጋለጡ እንደሚችሉ ICRC አክሎ ገልጿል። ጽዮን ግርማ ዝርዝር አላት።
ICRC ሪፖርት መሰረት ተፈናቃዮቹ ይዘው የወጡት ንብረት የለም። በየትምህርት ቤቱና በየመጠለያው ተጨናንቀው ከሰፈሩት ሌላ ገላጣ ሜዳ ላይም የተሰጡት ቁጥር ጥቂት አይደለም። በደጋማዎቹ አካባቢዎች ደግሞ ለክረምቱ ዝናብና ለብርድ ተጋልጠዋል። ውሃ፣ ምግብ፣ ገንዘብ፣ ነዳጅና ሌላም የኃይል አቅርቦት አብዝቶ የተመናመነ በመሆኑ እንዲሁም ለራሱ በቂ ጥሪትና ክምችት በሌለው የአካባቢው ሰው ቸርነት ቀኖቻቸውን እየገፉ መሆናቸውን ኮሚቴው አመልክቷል። ተፈናቃዮቹ ያሉበት ሁኔታ እጅግ አሳዛኝና ከባድ መሆኑን የዓለም አቀፉ የቀይ መስቀል ኮሚቴ የኢትዮጵያ ልዑክ ኃላፊ ኒኮላስ ፎን አርክስ ተናግረዋል።
ሰዎች ከየቤታቸው ድንገት ከተፈናቀሉ በኋላ የሚኖሩበትን ስቃይ ማየት ልብ ይሰብራል። ከሁሉም በላይ የሚያስጨንቀኝ ደግሞ እየበረታ የሚሄደውን የደህንነት ስጋትም የመሸከማቸው ነገር ነው። ሲቪሎች የጦርነት ጉዳቶች ተጋላጭ እንዳይሆኑ እንዲያደርግና የጤናና ሌሎች አገልግሎቶችን እንዲያገኙ እንዲያደርጉ ለሁሉም ወገኖች ጥሪ እናሰማለን።
የመጀመሪያ ደረጃ እንኳን ጤና አገልግሎት በእጅጉ ማነስ ሌላው የስጋት ምንጭ መሆኑን የጠቆመው ICRC በቅርቡ አማራና አፋር ክልሎች ውስጥ የተካሄዱትን ውጊያዎች ተከትሎ ባለፉት ጥቂት ሳምንታት ውስጥ ወዳሉ ኮሚቴው ወደሚደርሳቸው የጤና አገልግሎት ተቋማት የሚገቡት ቁስለኞች ቁጥር እያሻቀበ መሆኑንም ገልጿል። ICRC የጤና አስተባባሪ አፓሎ ኪኖኬ ባራሳ ሁኔታውን እንዲህ ገልጹታል።
የጤና ተቋማቱ የተጨናነቁ በመጡ መጠን የሕክምና አቅርቦቶች አንድም በቂ ባለመሆናቸው ወይም ጨርሶ ባለመኖራቸው አጣዳፊ የቀዶ ሕክምና ለሚያስፈልጋቸው ሰዎች አገልግሎት መስጠት የሚችል የሰው ኃይል በቂ ባለመሆኑ ሁኔታው በከፍተኛ ደረጃ እየተባባሰ መጥቷል።
ከኢትዮጵያ ቀይ መስቀል ማህበር ጋር በቅርብ ትብብር እየሰራ በዓለም አቀፉ የቀይ መስቀል ኮሚቴ የአጣዳፊ እርዳታ አቅርቦቶችን በማድረስ ለተፈናቃዮቹ መጠለያዎቻቸውን የጽዳትና የንጽህና አገልግሎቶች እንዲሻሻሉ በማድረግ ቁስለኞችና ሌሎችም በግጭቶች ጉዳት የደረሰባቸው ሰዎች አገልግሎት እንዲያገኙ ለማድረግ የጤና ተቋማትን በማገዝ በአማራና በአፋር ክልሎች ውስጥ እንቅስቃሴዎችን እያሰፉ መሆኑንም አስታውቋል። ትግራይ ውስጥም ተመሳሳይ መርሃ ግብሮችን ማከናወን እንደሚቀጥል ICRC ጠቁሟል። የኮሚቴው ሪፖርት አክሎ ከያዝነው ነሐሴ መጀመሪያ አንስቶ ያከናወናቸውን ተግባራት ዘርዝሯል። በሶስቱ ክልሎች ውስጥ ከመቶ ሺህ በላይ ለሆኑ ተረጆች አጣዳፊ የዕለት ተዕለት አቅርቦቶችን፣ ብርድ ልብሶችን፣ ፋኖሶችን፣ የማብሰያ ቁሳቁስን ጨምሮ ለመጠለያዎች የሚያስፈልጉ ግብዓቶችን ማድረሱን ጠቅሷል። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ።
አሮጌው አመት አልፎ በአዲስ ሊተካ ጥቂት ቀናቶች ብቻ ቀርተውታል። ይህ የዘመን መለወጫ በዓል ታዲያ በተለያዩ የኢትዮጵያ ክፍሎች እንዳካባቢው ባህልና ልማድ በተለያዩ ጣዋታዎች ባህላዊ ክንዋኔዎች የሚከበር ሲሆን ከነዚህ መሃል ሽኖዬና ጎቤ የተሰኙት ባህላዊ ጣዋታዎች ይጠቀሳሉ። ሽኖዬና ጎቤ በኦሮሚያ ክልል የሚኖሩ ልጃገረዶችና ወንድ ወጣቶች በዘመን መለወጫ ወቅት የሚጫወቷቸው ባህላዊ ጣዋታዎች ሲሆኑ በአዲስ አበባ የኦሮሞ ባህል ማዕከል ባህሉን የሚያንጸባርቁ ዝግጅቶች እየቀረቡ ነው። ፀሐይ ዳምጠው በዚህ ባህላዊ ጣዋታ አከባበር ላይ ተገኝታ ተከታዩን አሰናድታለች።
ሽኖዬና ጎቤ የልጃገረዶችና ወጣት ወንዶች ከነሐሴ 16 ጀምሮ እስከ መስቀል ድረስ የሚያከናውኑት ባህላዊ ጣዋታ ነው። አባገዳ ጎበነሆላ ባህላዊ ጫዋታው የዘመን መለወጫ መገለጫ ባህል ነው ብለዋል።
ኡማኒ ኦሮሞ አዳ ፊዱር አፊሰፉ ሳትራ የገፈካቴ ኦሌ ቡሌጅራ
የኦሮሞ ህዝብ ከቀደምት ባህሉ ከራቀ ውሎ አድሯል። ከቅርብ ጊዜ ወዲህ ግን እናቶችና አዛውንቶች እንደም ወጣቶች የሚያዘወትሩ ጫዋታዎች መታየት ጀምሯል። በፊት ግን ሸኖዬና ጎቤ ጫዋታዎች እንዲህ እንዳሆኑ ነበር ሲካሄዱ የነበረው። እንደ ኦሮሞ ቀን አቆጣጠር አዲስ አመት የሚገባው በታህሳስና ጥር ወሮች መካከል ነው። አሁን ግን ወደ ኋላ ተጎትቶ ነው በጳጉሜ ውስጥ እየተከበረ ያለው። በተለይ በመካከለኛውና ምዕራብ ኦሮሚያ አካባቢ ሸኖዬና ጎቤ የሚባሉ ጨዋታዎች ይዘወተራሉ። በተለይ ወጣቱ አዲሱን አመት ለመቀበል ይህን ጨዋታ ይጫወታል። ሴቶችም አዲሱን አመት በአቴቴ ይቀበላሉ። ጎልማሶችም የራሳቸው ጨዋታ አላቸው። እንግዲህ ትላንት ረስቶ የነበሩ የኦሮሞ ህዝብ ተውፊቶች አሁን በቦታው እየተመለሱ ናቸው ማለት ነው።
የባህሉ ፌስቲቫል አዘጋጅ ወጣት ብሩክ ግርማ የሽኖዬና ጎቤ ባህላዊ ዳራን ያስረዳል።
በዘመን መለወጫ ወቅት የሚደረግ የወጣቶች የአደባባይ ጨዋታ ነው። አባገዳዎች ለአንድ ወር ከ16 ቀን ንሳ ይገባሉ። ከሰኔ 30 እስከ ነሐሴ 16 ድረስ ማለት ነው። በዚህ ወቅት ነው አባገዳው አንድ እንጨት አካባቢው ላይ ተክሎ ይሄዳል። ያቺን የተከላት እንጨት ላይ ደግሞ የአካባቢው ህዝብ ያንን እንጨት እያመጣ እየጨመረበት ለአንድ ወር ከ16 ቀን ትልቅ ሆኖ ይጠብቃል ማለት ነው። ከዛ በኋላ አባገዳው ልክ ነሐሴ 16 ከዛ ከነሳው ቦታ ሲመለስ ችቦን አብሮት ይወጣል። የአካባቢው ነዋሪ አንድ ላይ ያበራል። ወጣቶቹ ከጨፈራው መልስ ያገኟቸውን ሽልማቶች በጎች እዛው ቦታ ላይ የእርድ ክዋኔ ካደረጉ በኋላ ሁልቆ በሚባለው ስርዓት ውስጥ የማለፍ ሂደት አለው ማለት ነው። ይህ ማለት ከአሮጌው ዘመን ወደ አዲሱ ዘመን መሸጋገራቸውን የሚናገሩበት አንዱ ትልቅ ተምሳሌት ያለው ስርዓት ነው። ከዛ በኋላ ነው እንግዲህ የሴቶቹ ልጃገረዶቹ ደግሞ ለሀባቢሌ ወይም ቁኒ ፈና የሚባለውን ጨዋታ ለሁሉም ቤት እየዞሩ ቁኒ እየሰጡ ባህላዊ ጨዋታውን የአዲስ ዘመን የብስራት መናገሪያው ነው። ይህንን ባህላዊ ጨዋታ እየተዘዋወሩ ይጫወቱታል ማለት ነው።
ባህላዊ ጨዋታውን ወደፊት የአፍሪካ ወጣቶች መገናኛ መድረክ የማድረግ አላማ እንዳላቸው ወጣት ብሩክ ተናግረዋል።
ልክ እንደ ኢሬቻ፣ ልክ እንደ ሌሎቹ እንደ መስቀል በዓል በአደባባይ እንደምናከብራቸው በዓል ይህም የአደባባይ በዓል ሆኖ በየአመቱ ናፍቀነው የምንጠብቀው በዓል ሆኖ እንዲታሰብ እንፈልጋለን። ከዚህም እናተርፈው በጣም ብዙ ነገር ይኖራል። ከቱሪስት አትራክሽን አንጻር፣ ከኢኮኖሚ ገቢ አንጻር፣ የባህል ልብስ ኢንዱስትሪውን ከማሳደግ አንጻር ሁሉም ተዘጋጅቶበት ስለሚመጣ ከነዚህ አንጻር በርካታ ሀገራዊ ፋይዳ ስለሚኖረው አዲሱን አመት ደግሞ የምርም በምህረት በይቅርታና በመቻቻል የሚባሉትን ሀሳቦች በደንብ የሚናገር ታሪካዊ ዳራ ያለው ኢትዮጵያዊ ማንነት ያለው የገዳ ስርዓት ውስጥ ያሉ እነዚህን ሴቶች መጠቀም ቢቻል የምርም እንደ ሀገር መለወጥ የምንችለው ነገር ስላለ ለዚህ ሁሉም ሰው የሚችለውን አቀናጅተን የጋራ ኢትዮጵያዊ ቀለም ሰጥተነው ኢትዮጵያ አዲሱን አመት በዚህ መንገድ ትቀበላለች፣ ሁሉን አቀፍ የሆነ ስዕል መፍጠር እንፈልጋለን።
ሽኖዬ የልጃገረዶች ባህላዊ ጭፈራ ከነሐሴ 16 ጀምሮ የሚከናወን ዝግጅት ነው ስትል በፕሮግራሙ ላይ የተሳተፈችው ወጣት አለም ትናገራለች።
ሽኖዬ በኦሮሞ ህዝብ ዘንድ የሚታወቅ የልጃገረዶች ጨዋታ ነው። ጨዋታው የሚከናወነው የክረምት ወራት አልቆ የጸደይ ወራት ሲገባ ወይም አዲስ አመት መግባቱን የሚያበስር የደስታ መግለጫ ነው። እንደሚታወቀው በክረምት ውሃ ይሞላል፣ ጓደኛ ለጓደኛ ለመገናኘትም ይቸግራል። መስከረም ሲጠባ ግን ሁላችንም በደስታና በአዲስ መንፈስ የምንቀበለውና ልጃገረዶችም ካሉበት ተሰባስበው የሚጨፍሩበት ነው። ሲጨፍሩ ቁን ቡቁፋና የሚባል ስነስርዓት ያከናውናሉ። ከዛም እንዲህ ሲሉ ይጨፍራሉ። በማግስቱ እኛም ተጠራርተን እንዲህ ስንል እንጨፍራለን።
Mekuni bukifana, mekuni bukifan. Gurgudaya edu me titi no gudifan. Yero kuni bukifan ujosu. Tergasim bodamu ganamu olagara iradem neti walu amna. Yero sana kantabano. Walale walale robe ya kulule ya gadi se durba ya jole kamenge se walale gamoji walale gamoji kalunga ramurte wanangode moji robe ya kulule ya gadi se durba ya jole kamenge se chunitawa
wetat baja ejere bezi bahalaw chawta program lay tesatafi neber
gobe tabafi
ጎቤ ስንጫወት ከነሐሴ 16 አንስተን ነው የምንጀምረው። ስንጫወት በትልይ የሚባል የተጋገረ ዳቦ ይሰጠናል። በነጋታው ደግሞ ገንዘብም በስጦታ እናገኛለን ከሰዎች እንዲሁም በገም ይሰጡንም አሉ። ሌሎች ደግሞ ለመስቀል ወይም ሌላ በዓል በመጥቀስ የሚሰጡን ስጦታ ቃል የሚገቡልንም አሉ።
በአዲስ አበባ ኦሮሞ ማዕከል የተዘጋጀው ይህ የሽኖይጌና ጎቤ ባህላዊ ጫወታ ዝግጅት ከጳጉሜ 2 ጀምሮ ለ10 ቀናት እንደሚቀጥል አዘጋጆቹ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በቀጣይ የምናስተዋውቃችሁ እንግዳ ኤፍሬም ነጋሽ ይባላል። በድሬዳዋ ቦክስ ክለብ አሰልጣኝና የከተማዋ ክብደት ማንሳት ቡድን ፕሬዝዳንት ነው። በተሰማራበት የአሰልጣኝነት ሙያ ጥሩ ስኬቶችን እያስመዘገበም የሚገኘውን ወጣት ኤፍሬም የድሬዳዋ ዘጋቢያችን አዲስ ቸኮል አነጋግሮት ነበር። ቀጥሎ ይቀርባል።
ለስፖርት ኮሚሽን ግቢ ቅርብ ከሆነው የደቻቱ ሰፈር የተገኘው ወጣት ኤፍሬም ነጋሽ ገና በልጅነቱ ነበር ወደ ኮሚሽኑ ብቅ ማለትና በስፖርታዊ እንቅስቃሴዎች መሳተፍ የጀመረው። በውድድር ደረጃ ስፖርት ሲጀምር መጀመሪያ በክብደት ማንሳት የጀመረ ሲሆን ቆይቶ ወደ ቦክስ አዘንብሏል። በሁለቱም ዘርፎች ውጤታማ የሚባሉ ግዚያትን አሳልፏል። ይሁንና በተወዳዳሪነት ከመቀጠል ይልቅ በወጣትነቱ ወደ አሰልጣኝነት ሙያ መግባት ነበር የመረጠው።
ወደ አሰልጣኝ የገባሁት በመጀመሪያ ክብደት ማንሳት ነበር። አሰልጣኝም ሲጀምር የጀመርኩት በክብደት ማንሳት ነው። በእንደዛም በተደጋጋሚ በመላ ኢትዮጵያ ሻምፒዮናዎች ላይ መጥቶ ማያውቁት ሜዳሊያዎችን ማምጣት ጀመረን። ያው ልጆቹም በዲሲፕሊን ጥሩ ስለነበሩ እየሰራን ያው ጥሩ ቲም ይዘን በተደጋጋሚ ውጤታማ የሆነባቸው ክብደት ማንሳት የዋንጫ በ3-2 የኢትዮጵያ ሻምፒዮናዎች የዋንጫ ባለቤት ሁሉ የሆነበት ነበር። ከዛ በኋላ ነው ይያልኩኝ እንደገና ያው ቦክስ በጣም እንትን አለኝ። እንደምታውቀው ክብደት ማንሳት ክለብም የለም ማገራችን ላይ። ስለዚህ ቦክስ ደግሞ ክለብም ሲወዳደሩ እና የነበር ክልሎች እናምን አዲስ አበባ ላይ ነው ብዙ ክለቦች ያሉት አሁንም እና ያን በማየት ያው ወደ ማሰልጠን መጣው። በፊት ያው ጥሩ ቦክሰኞች ነበሩ ግን ያው ስለማይሰላ የውጤቶች አናገኝ የቻልንባቸው ሁኔታዎች ነበሩ። ከዛ በኋላ ግን ያው መስራት ጀመረን ብዙ ስራዎችን የተለያዩ ስራዎችን መስራት ልጆቹ ማንድ በመሆን ወደ ጥሩ እንትን ገባን። ያው በዛው ነው የገባሁት ወደ ቦክስም።
አሁን ባሰልጣኝነት የኢንስትራክተርነት ማድረግ ያለ ወጣት ኤፍሬም የድሬዳዋ ከነማ ቦክስ ቡድንን ማሰልጠን ከጀመረ በኋላ ከዚህ በፊት ድሬዳዋ ስሟ ተጠርቶ በማይታወቅበት የቦክስ ውድድር በርካታ ሜዳሊያዎችንና ዋንጫዎችን አስገኝቷል።
በሜዳሊያ ቁጥር ያው አንደኛ ዙር ቦክስ ሲደረግ በርካታ ሜዳሊያዎች አሉ። እነዛም በርካታ ሜዳሊያዎች ቢያንስ በአንድ ዙር ወደ 11 ከዛም በላይ ሜዳሊያዎች ምናመጣበት አለ። ስለዚህ አጠቃላይ አራቱም ዙር ሲደመር ያው ብዙ ሜዳሊያዎች ነው የሚሆኑት። እንደዚህ እንትን ብለን ባናቃቸው ግን በርካታ ሜዳሊያ ያመጣ ነው። በዋንጫ ደረጃ እንደ ክለብ ያው ነገር ያለ ድሬዳዋ ላይ በተዘጋጀው የክለቦች ውድድር ዛሬ 2 አመታት ላይ ድሬዳዋ ነበር የተዘጋጀው። በወንድም በሴትም እኛ ነን ዋንጫ የበላነው። እዚህ ክለቦች ላይ አገር አቀፍ ላይ የክለቦች ውድድር አለ እዚህ እኛ አንደኛ አዲስ አበባ ፖሊስ እያለ ፌደራል ፖሊስ እያለ ነው የሄደው ከአንድ እስከ ሶስት ይመስለኛል። እኛ ግን በወንድም በሴትም ዋንጫ የበላንበት አጋጣሚ ነበር። እንደዚሁም በሴት ዋንጫ በክለብ ደረጃ ከተመሰረትን ወደ አምስት ዓመታችን ነው። አምስት ዓመት ይሆነናል እና በርካታ ሜዳሊያዎች አምጥተናል። እንደዚሁም በአሰልጣኝነትም ሆኜ ኩበት ሰዓት ላይ እኛ ልጅ ነው የድሬዳዋ ተወዳዳሪ ነው ሞሮኮ ላይ የናስ ሜዳሊያ ያስገኘው ብቸኛ ነበረ ከሄዱት ውስጥ። ስለዚህ ያው ጥሩ ውጤት ነው እስካሁን ያለው ማለት ነው።
ወጣት ኤፍሬም ግን አሁን ባለው ውጤት የረካ አይመስልም። ዓለም አቀፍ ውድድሮች እየተመቻቹለት ውጤታማነቱን ማስፋት ይፈልጋል። ለዚህም የሀገሪቱ ቦክስ ፌዴሬሽን ዓለም አቀፍ ውድድሮችን ማመቻቸት አለበት ባይ ነው።
ባለበት ደረጃ ጠንካራ ክለብ ነው የሚባለው። ስፖርተኞችም አጠቃላይ ቲም ስኳዳችን ጥሩ የሚባል ነው። ድሬዳዋ ላይ እንደ ኢትዮጵያ ጥሩ ሜዳሊያዎች ውጤትም እያመጣን ያለ ነው። ብሔራዊ ቡድን ላይም ልጆች እስከ ማስመረጥ እየደረስን ነው። በታሪክ ከድሬዳዋ ቦክስ ያው እስከማቅበት ታሪክን በቦክስ ደረጃ ብሔራዊ ቡድን የወከለ ስፖርተኛ የለም። ስለዚህ አሁን ደግሞ ያን ነገር እያሳካን ያለ ነው። ቀጣይ ደግሞ የተለያዩ ውድድሮች አሉ፣ ውጭ ላይ የተለያዩ ብዙ ውድድሮች አሉ። ይህንን ያው ፌዴሬሽኑ ትልቅ ጥያቄ ምልክት የሚኖርበት ፌዴሬሽኑ የቦክስ ፌዴሬሽን እነዚህን ውድድሮች እየተከታተለ እያሳወቀን የምንወዳደርበትን ሁኔታ ሊያሰፋ ይገባል። እኛ ግን ለዛ ሁሉም ልጆቹ ጠንከር ያሉ ናቸው በትሬኒንግ። ስለዚህ ያንን እየሰራን እንደዚህ አይነት ውድድሮች ከኢትዮጵያ አልፎ ስፖርተኞቻችን ብዙ ውድድሮች ሄደው ልምድም እንዲያገኙ እንደ ክለብ የጠየቅነውም ጥያቄ ምን ጠይቀውም አለ ቢያንስ እየሄደ ሁለት ልጅ ሶስት ልጅ ልምድ አይቶ የሚመጣበት የሚወዳደሩበት እንደዚህ አይነት ነገሮች ክለባችን የሰፋ ነገር ወደዛ ብንሄድ በጣም ጥሩ ነው ብዬ ነው ማስበው።
በወጣት ኤፍሬም ሲሰለጥኑ ካገኘናቸው ተወዳዳሪዎች አንዱ ወጣት ቦክሰኛ ጀማል አብዲ በሀገር አቀፍ ውድድሮች ውጤታማ መሆን መጀመሩን ገልጾ ከዚህ ስኬት ጀርባ ኢንስትራክተር ኤፍሬም አለ ይላል።
መጀመሪያ ከፕሮጀክት ነው የጀመርኩት። በልጅነት ታዳጊ ፕሮጀክት ተጫዋች ነው። እዛ ላይ ውጤታማ ነበርኩኝ። ከዛ 2008 ነበር ፕሮጀክት የተጫወትኩት። ከዛ ቀጥታ ውጤታማ የነበሩ ተጫዋቾች ወደ ክለብ ሲያድጉ እኔም ወደ ድሬዳዋ ከነማ መጣሁ። ከኤፍ ጋር ተገናኙ። መጀመሪያም ፕሮጀክት ላይም እሱ ነበር የሚያሰለጥነን። ክለብ ላይም በጣም ትኩረት ይሰጣናል። ያው እንደ ታዳጊነታችን ክለብ ላይ ከገባንም በኋላ እያቀረብን ተጨማሪ ትሬኒንጎች እየሰጠን አሁን ላለንበት ደረጃ አውቅቶናል። እዚህ ክለብ ላይ 4 ዓመት ቆይቻለሁ። በጣም ደስተኛ ነኝ። ከጓደኞቼም በጣም ልክ እንደሱ ነው። ሁሉም ተጫዋች ለስራ ነገን የተሻለ ለማድረግ ሁሉም ተነሳሽነት አለው እና በዚህ መልኩ እየሰራ ነው።
ሌላኛው አሰልጣኝ ቦክሰኛ ወጣት አብዱሰላም አቡበከርም ተመሳሳይ ሀሳብ ነው ያለው።
2007 ላይ ያመጣሁት ውጤት 2008 ላይ የኢትዮጵያ ስፖርት አካዳሚ ገባው። እዛ ያው ለ4 ዓመት ቆይቻለሁ። ውጤት እዛም በነበረኝ ጊዜ ክለቦች ውድድር ላይ ነበር የሚያወዳድሩን። የኢትዮጵያ ወጣቶች ስፖርት አካዳሚ ላይ አሪፍ ጊዜ አሳለፍኩኝ። እንሰራም ስለነበር የተሻለ ነገር ነበር። እዛ ላይ መልካም ውጤት ስለነበርን ያው እዛ ላይ መልካም ውጤት የነበራቸው ልጆች ወደ ክለብ ይዘዋወራሉ። እኔን ያው ወደ ነበርኩበት ወደ ሀገሬ ወደ ድሬዳዋ ተመለስኩኝ። ፍሬም ጠርቶኝ ማለት ነው። ፕሮጀክትም ላይ የነበርኩኝ መልካም ነገር ይደረግልን ስለነበር በፕሮጀክትም ደረጃ ውጤታችን አሪፍ ነበርና ከዛ ነው ውጤታችን ስላማረ ነው ወደ ኢትዮጵያ ትልቁ ቦታም የተመረጠን ይሄድ ነውና ኦፍኮርስ በዛን ሰዓት የተመረጥኩት እኔ ብቻ ነበርኩኝ። ከዛ እዛ ላይ በነበረው ቆይታ መልካም ውጤት ስለነበረን ብዙ ወርቆች ብዙ ብሮች ስለነበሩኝ ወደ ድሬዳዋ ድጋሚ ተመለስኩኝ። ያው እዚህም ላይ ክለብ ላይ ከመጣሁኝ በኋላ ደግሞ መልካም ነገር ነበር። ከመጀመሪያ ክለብ ከጀመረበት ከመጀመሪያ ውድድር ጀምሮ ሲል እስከ ባለፈው አመት ድረስ ብዙ ውድድሮች ብዙ ውጤቶች ነበሩን፣ አሪፍ ውጤቶች። ኮቾቻችንም ጥሩ ነገሮችን ያደረግልን ነበር ኮቻችን።
ከዚህ ስኬት ሌሎች ወጣቶች ምን መማር አለባቸው ስንል የስኬታማነቱ ሚስጥር ጠይቀነው ነበር። ከሱስ ነጻ መሆን እንዲሁም ጥረትና ስነ ምግባር ለስኬት ቁልፍ ናቸው ይላል ኢንስትራክተር ፍሬም።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ኃይሉና እኔም ስመኝሽ የቆየ ነበርን። ነገ በተመሳሳይ ፕሮግራሞች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።